ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምናመሻችሁ። በዛሬው ዝግጅታችን እስከዛሬ በየአካባቢው ለደረሱ የህዝብ ለህዝብ ግጭቶች ዋነኛው ምክንያት የመንግስት አስተዳደር አካላት ድክመት ነው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስታወቀ።
የስልጣን ጉዳይ፣ የክልል ጉዳይ፣ የድንበር ጉዳይ ያነሱና አንዱ ከአንዱ ጋር እንዲጋጭ ያደርጋሉ። ተጠያቂነቱ የመንግስት ነው ያለው በዚህ ምክንያት። በዚህ መካከል እኮ የሚሞተው እኮ ተራው ዜጎ።
የኢትዮጵያ ምክትል ሊቀመንበር አቶ ጥላሁን እንደሻው ናቸው፣ ይዘናቸዋል።
በቅዱስ ገብርኤል ገዳም ተጠልለው የሚገኙ የአዋሳ ዩኒቨርሲቲ የኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ተጠቃለው ወደ ቅጥር ግቢያቸው መመለሳቸው ተሰማ።
በግምት እስከ 70 ተማሪ ደርሷል። አሁን ታሰረ የኛ ተማሪ ማለት ነው። በቃ ከተለያየ ዲፓርትመንት አገልጋይ ሊሆኑ ይችላሉ ብለው የገመቷቸውን ሰላማዊ ጥያቄ የሚያቀርቡትን ተማሪዎች እየወሰዱ በዛ በፓትሮል እየጫኑ ወደ እስር ቤት መውሰድ ነበር ዋነኛ ስራቸው።
ቅዳሜ ዕለት ነው የሆነው።
ተማሪዎቹ ስለሚገኙበት ሁኔታ አብራርተውልናል።
በሌላ ዘገባ ከቤንሻንጉል ጉሙዝ ክልል ከማሽ ዞን በለው ጃፖይ ወረዳ በግጭት ምክንያት ከመኖሪያ ቀያቸው የተፈናቀሉ 527 አባወራዎች ባህር ዳር ከተማ ጊዮርጊስ ቤተክርስቲያን ውስጥ በልመና ላይ እንደሚገኙ በተወካዮቻቸው አማካኝነት ለአሜሪካ ድምጽ ገልጸዋል።
ዝርዝሩን ይዘናል።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል።
እሺ፣ ወመጀመሪያ ወደ ሶማሊያ ነው የሚወስደን። የዓለም የጤና ድርጅት ከሰራተኞቹ አንዱ በሶማሊያ መዲና መቋድሾ በጥይት እንደተገደሉ አረጋግጧል። ማርያም አብዱላሂ የተባሉ የፖሊዮ ክትባት ሎጂስቲክ ሰራተኛ ዛሬ እኩለ ቀን ላይ በመቋድሾ እንደተገደሉ አንድ የድርጅቱ ባለስልጣን ለአሜሪካ ድምጽ ተናግሯል። አብዱላሂ የሚሰሩት ባይ ዶሃ ቢሆንም ከቅርብ ጊዜያት ወዲህ መቋድሾ እንደነበሩ ባለስልጣናቱ ገልጸዋል። መቋድሾ የሄዱት ለሰርጋቸው የቤት ዕቃና ሌሎችም ቀውስ ለመግዛት እንደነበር አንድ ዘመዳቸው ተናግረዋል።
የናይጄሪያ ፕሬዝዳንት ሙሐመድ ቡሃሪ የቦኮ ሐራም አማጽያን የሚደቅኑት አደጋ እየቀነሰ ሄዶ ሰዎች ወደ ቀያቸውና ወደ እርሻቸው እየተመለሱ መሆኑን፣ በሀገሪቱ ሰሜን ምስራቅ ኑሮ እየተሻሻለ ሄዷልን ብለዋል። ቡሃሪ ትላንት በአሜሪካ ድምጽ በተደረገላቸው ቃለ መጠይቅ ሲናገሩ ቦኮ ሐራም በሚያደርሰው ጥቃት ምክንያቶች ከሰሜን ምስራቁ ክፍል ሸሽተው የነበሩ በርካታ ናይጄሪያውያን ወደ መኖሪያቸው መመለሳቸውን ጠቁመዋል። መንግስት በዝቅተኛ ወለድ በሚሰጠው ብድር እርሳቸው ላይ እየዘሩ መሆናቸውንም ገልጸዋል። ከሶስት ዓመታት በፊት ቡሃሪ ስልጣን ላይ በመጡበት ወቅት ቦኮ ሐራም በቦርኖ ክፍለ ሀገር ያሉትን አብዛኞቹን የመንግስት አካባቢዎችን ይቆጣጠር እንደነበረም ተናግረዋል። አሁን ግን የሀገሪቱ ወታደራዊ ኃይል በነገረኝ መሰረት ቦኮ ሐራም የሚቆጣጠረው የመንግስት ቦታ የለም ብለዋል። ወታደራዊ ኃይል ያለውንም አምናለሁ ሲሉ ቡሃሪ ተናግረዋል። ቦኮ ሐራም አሁንም በሰሜን ምስራቅ ናይጄሪያና በጎረቤት ሀገር ካሜሩን ይንቀሳቀሳል። ነገር ግን ናይጄሪያን አራት ጎረቤቶች ሀገሮችን ባካተተው የህብረ ብሔራዊ ግብረ ኃይል በሚወስድበት እርምጃ ምክንያት ክፉኛ መዳከሙ ይገለጻል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ህብረት፣ ከካናዳ፣ ከሜክሲኮ ለሚላኩት አልሙኒየም እና ብረታ ብረት ላይ ከሚደነገጉት ቀረጥ ቢያንስ በአንድ ተጨማሪ ወር ነጻ የማድረግ እቅድ እንዳላቸው ታውቋል። የተጠቀሱት ሀገሮች በቻይና፣ በጃፓን እና በሩሲያ ላይ ከተደነገገው ቀረጥ በጊዜያዊ መልክ ነጻ እንዲሆን የተደረገው ውሳኔ ዛሬ ሊያበቃ ነበር። የዋይት ሀውስ ቤተ መንግስት በመካሄድ ላይ ያለውን ድርድር ስምምነት ላይ ለማድረስ እንዲቻል የሰላሳ ቀናት ጊዜ እንደሚሰጥም ተናግሯል። የአውሮፓ ህብረት ኮሚሽን ዛሬ ባወጣው መግለጫ በጊዜያዊ መልክ የማራዘሙ ተግባር ነቅፏል። የአውሮፓ ህብረት ስለ ጉዳዩ የመደራደር ፍላጎት አለው፣ ሆኖም በዛቻ አይደራደርም ብለዋል።
በመጨረሻም ስለ ኒውክሌር መሳሪያ ጉዳይ የሚከታተለው የተባበሩት መንግስታት ድርጅት ተቋም ከሶስት አመታት በፊት የኢራን ኒውክሌር እንቅስቃሴን አስመልክተው ስራ አስኪያጁ ላወጡት ዘገባ ትኩረት ሰጥቷል። እንደ አውሮፓውያን አቆጣጠር ከ2009 ዓመተ ምህረት ወዲህ ኢራን ከኒውክሌር መሳሪያ ማዳበር ጋር የተያያዘ እንቅስቃሴ ማድረጓን የሚያሳይ ተአማኒ ምልክት የለም ይላል የስራ አስኪያጁ ገለጻ። የዓለም አቀፍ የአቶሚክ ኢንጂነር አገልግሎት ኃላፊ ዩኪያ አማኖ ዘገባውን ያቀረቡት ኢራን የኒውክሌር መሳሪያ ለመስራት እየጣረች ነው የሚለውን ክስ ለማጣራት ከ10 አመት በላይ ለሆነ ጊዜ ምርመራ ከተካሄደ በኋላ ነው። ኢራን መጀመሪያውኑ ስታስተባብል ቆይታለች ተብሏል። ምርመራው የማብቃቱ ጉዳይ ኢራን ከዩናይትድ ስቴትስ ከብሪታንያ ከፈረንሳይ ከቻይና ከሩሲያና ከጀርመን ጋር ስምምነት ያደረገችበት አካል ነበር። ስምምነቱ የተደረገው የኢራንን የኒውክሌር ፕሮግራም ለመገደብ ሲሆን በመላሹ በኢራን ላይ ተጥሎ የነበረው ማዕቀብ እንዲነሳ ነበር። አድማጮች ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ሲዮን ግርማ አብረን ከአድማስ እንሻገርላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ወደ መጀመሪያ ዘገባችን ነው የምናልፈው። እስከዛሬ በየአካባቢው ለደረሱ የህዝብ ለህዝብ ግጭቶች ዋንኛው ምክንያት የመንግስት አስተዳደር አካላት ድክመት ነው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስታወቀ። የአጥፊዎች በህግ አለመዳኘትም የህዝቡን ደህንነት ለአደጋ አጋልጦታል ብሏል። መለስካቸው አመሃ ዝርዝሩን ይዟል።
ከሚያዝያ 3 ቀን 2010 ዓ.ም ምረት ጀምሮ በምዕራብ ጉጂ ዞን በሚገኙ ወረዳዎች የሚኖሩ የኦሮሞና የጌዲዮ ብሔረሰቦች መካከል የተከሰተውን ግጭት መሰረት በማድረግ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ በጽሑፍ ባሰራጨው መግለጫ አካባቢያዊ የህዝብ ለህዝብ ግጭቶች እንዳይከሰቱ አስቀድሞ መከላከል የመንግሥት ተቀዳሚ ተግባር ሊሆን ይገባል ሲል ያሳስባል። እስከ ዛሬም በየአካባቢው ለደረሱት የህዝብ ለህዝብ ግጭቶች ዋነኛው ምክንያት በመንግሥት አስተዳደር አካላት ድክመት ነው ሲል ይኸው መግለጫ ይከሳል። አክሎም በሀገሪቱ ህገ መንግሥት የሰፈረውን ማንኛውም ኢትዮጵያዊ በሀገሪቱ ውስጥ በየትኛውም ቦታ መኖሪያ የመመስረትና የመኖር ህገ መንግሥታዊ መብት አለው የሚለውን በመጥቀስ ይህን ድንጋጌ የሚያስከብር አካል በመጥፋቱ እንደሆነ ይደመድማል። በመንግሥትም ሆነ በተቃዋሚዎች እስከ ዛሬ የሚነሱ ግጭቶች የህዝብ ለህዝብ ግጭቶች እንዳልሆኑ ሲገለጽ እንደነበረ በማስታወስ ይህን በምዕራብ ጉጂ ዞን የተከሰተውን ግጭት እንዴት ፓርቲያቸው የህዝብ ለህዝብ ግጭት ነው እንዳለ ቪኦኤ ለኢትዮጵያ ሶሻል ዴሞክራቲክ ፓርቲ ምክትል ሊቀመንበር ለአቶ ጥላሁን ደሻው ጥያቄ አቅርቦላቸው ነበረ።
ይሁን ህዝብ ለህዝብ የሚያጋጩ አሉ። ህዝብ ዝም ብሎ ከህዝብ ጋር አይጋጭም፣ ጉጂ ከጌዶ ጋር አይጋጭም። ግን የስልጣን ጉዳይ፣ የክልል ጉዳይ፣ የድንበር ጉዳይ ያነሱና አንዱ ከአንዱ ጋር እንዲጋጭ ያደርጋሉ። ተጠያቂነቱ የመንግስት ነው ያለው በዚህ ምክንያት። በዚህ መካከል እኮ የሚሞተው እኮ ተራ ህዝብ እኮ የሚፈናቀለው እኮ ተራ ህዝብ። ይሄንን የሚያደርጉ አካላት ስላሉ ነው ግጭቱ የሚፈጠረው እንጂ ህዝቡ አንዱ ህዝብ ሌላውን ጠልቶ ወይም ሌላው ላይ ጥላቻ ኖሮት የተፈጠረ ግጭት አይደለም።
የጽሁፉ መግለጫ በተጨማሪም በመንግስት በኩል በተለያዩ ተመሳሳይ ግጭቶች የመንግስት ባለስልጣናት እጃቸው እንዳለበት ቢነገርም በሕግ አለመጠየቃቸው የዜጎችን ደህንነት ለአደጋ አጋልጦታል ሲል ነቅፏል። መግለጫው መንግሥት ተረጋግቶ በሰላም ከሚኖሩበት አካባቢ የተፈናቀሉትን የጌዲዮ ብሔረሰብ ተወላጆች ቀድሞ ወደሚኖሩበት አካባቢ መልሶ እንዲያቋቁማቸውም ጠይቋል። የተፈናቃዮቹ ቁጥር በግምት ከ30,000 በላይ ሊሆን እንደሚችል ይኸው መግለጫ ይናገራል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከመድረክ አባል ድርጅቶች አንዱ እንደሆነ ይታወቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በቅዱስ ገብርኤል ገዳም ተጠልለው የሚገኙ የሐዋሳ ዩኒቨርሲቲ የኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ተጠልለው ወደ ቅጥር ግቢያቸው መመለሳቸው ተሰማ። ተማሪዎቹ በእምነታቸው ምክንያት ከፍተኛ በደል እንደተፈጸመባቸውና መብታቸውም በመጠየቃቸውም ለድብደባና ለእስራት መዳረጋቸውን ይናገራሉ። የአሜሪካ ድምጽ የዩኒቨርሲቲውን ፕሬዝዳንት በተፈጠረው ችግር ዙሪያ ለማነጋገር ያደረገው ተደጋጋሚ ሙከራ እስከዛሬም አልሰመረም። መልስካቸው አማሃ ዝርዝሩን ከአዲስ አበባ ድርሶናል።
በሐዋሳ ዩኒቨርሲቲ የኦርቶዶክስ እምነት ተከታይ ተማሪዎችና በዩኒቨርሲቲው አስተዳደር መካከል ተፈጠረ በተባለ አለመግባባት ሳቢያ በከተማዋ በሚገኘው ቅዱስ ገብርኤል ገዳም ተጠልለው የነበሩ ተማሪዎች ዛሬ ተጠቃለው ወደ ግቢያቸው መመለሳቸው ታውቋል። ስማቸው እንዳይገለጽ የጠየቁ የቪኦኤ ምንጮች እንዳሉት ከትናንት ጀምሮ የሀገረ ስብከቱን ሊቀ ጳጳስ ጨምሮ የሀገር ሽማግሌዎች፣ የሀገረ ስብከቱ ሥራ አስኪያጅ፣ የየመምሪያው ኃላፊዎችና የአካባቢው ነዋሪዎች ጉዳዩን ወደ ርዕሰ መስተዳደር ጽፈት ቤት አድርሰውታል። ተፈጥሯል የተባለው ችግርም የዩኒቨርሲቲው ፕሬዚዳንት በተገኙበት ውይይት ተደርጎበታል። በተደረሰው ስምምነት መሠረትም ወደ 3,000 የሚሆኑ ካለፈው እሁድ ጀምሮ በሐዋሳ ቅዱስ ገብርኤል ገዳም ተጠልለው የነበሩ የኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ሁሉም ወደ ግቢያቸው መመለሳቸውን ምንጮቻችን ተናግረዋል። ትናንት ቪኦኤ ያነጋገራቸው የዩኒቨርሲቲው ተማሪዎች መብታቸውን በሰላማዊ መንገድ በመጠየቃቸው ምክንያት መደብደባቸውንና ከሰባ በላይ ተማሪዎችም በአሁኑ ወቅት በተለያዩ እስር ቤቶች እንደሚገኙ ይገልጻሉ። ስማቸው እንዳይነሳ ከጠየቁት ከእነዚህ ተማሪዎች መካከል ደርሷል ያለውን ግፍ በዝርዝር አንዱ አስረድተዋል።
ግቢ ውስጥ ገብቶ ተማሪውን በመያዝ ብዙ ተማሪዎችን ወደ እስር ቤት ተመተዋል። እህቶቻችን ሳይቀር እስከ ማደሪያቸው በመጠጋት እህቶቻችን ተደብድበዋል። በተጨማሪም ከየዶርሙ እየመረጡ ተማሪዎችን ኦርቶዶክሶችን ሊያስተባብሩ ይችላሉ። እነዚህ ናቸው ኦርቶዶክሶችን እንትን የሚሉት እየፈለጉ በዛ እየተጠቋቋሙ ተማሪዎች ብዙ ተማሪዎችን ወደ እስር ቤት ነው የወሰዱት። ቅዳሜ ዕለት ደግሞ
እንዴት ማወቅ ቻሉ ኦርቶዶክሶችን ለይተው?
ግቢ ውስጥ ባላቸው በሌሎች አሁን ተጽዕኖ በሚያደርሱብን በእነሱ ሃይማኖት ስር ያሉ ልጆች አሉ። እነሱ ደግሞ ከኦርቶዶክሳን አገልግሎቶች ጋር አንድ ዶርም አንድ ቦታ አንድ ስለሚውሉ በእነዛ ጥቆማ ስም እየተሰጣቸው መልክ እየተነገራቸው ነው የለቀሙት። በግምት እስከ 70 ተማሪ ደርሷል። አሁን ታሰረ የኛ ተማሪ ማለት ነው። በቃ ከተለያየ ዲፓርትመንት አገልጋይ ሊሆኑ ይችላሉ ብለው የገመቷቸውን ሰላማዊ ጥያቄ የሚያቀርቡትን ተማሪዎች እየወሰዱ በዛ በፓትሮል እየጫኑ ወደ እስር ቤት መውሰድ ነበር ዋነኛ ስራቸው።
ቅዳሜ ዕለት ነው የሆነው?
ቅዳሜ ነው የሆነው። በተመሳሳይ ማታ ደግሞ መጥተው እንደገና ተማሪው ከተረጋጋ ከገባ በኋላ ምሽት አንድ ሰዓት ማለት ነው እንደገና ጥቆማቸውን አጠናክረው ከዶርም እያወጡ ተማሪዎችን እየወሰዱ ነው። እስከ 80-90 ሊደርስ ይችላል ብለን እንገምታለን። ተማሪው ለደህንነታችን በጣም ስጋት ሆነ ግቢ ውስጥ መቆየታችን ማለት ነው። ስለዚህ ያለን አማራጭ ተሰብስበን ወደ ቤተ ክርስቲያን ሊሄድ ነው። በሐዋሳ ቅዱስ ገብርኤል ቤተ ክርስቲያን ውስጥ ኦርቶዶክስ ተማሪ እዛው በብርድ አድሮ እዛው ግቢ ውስጥ ቁርስና ምሳ ከሀገር ሽማግሌዎች እየተለመነ ተማሪው ቅዱስ ገብርኤል ቤተ ክርስቲያን ውስጥ ነው ያለ። ግቢ ቢገባ የተለያዩ ዛቻዎች እየደረሱበት ነው። እንኳን አንዳንድ የገቡ ተማሪዎች ላይ የደረሰው ነገር ቢኖር ምንድን ነው መቀስና ምላጭ ይዘው ማተቡን ለምን አበጥስም የሚሉ ዛቻዎች ነበር የደረሱ የተወሰኑ የገቡ ተማሪዎች ላይ ማለት ነው። እዚህ አሁንም ጭምር ተማሪው ጥያቄው እስካልተመለሰለት ድረስ ቢያንስ የፍትህ አካላትም ቢሆኑ ሌሎች የሚመለከታቸው የትምህርት ተቋማቱ ባለቤቶች የፌዴራል መንግስቱም ቢሆን ተማሪው ያለበትን የፍትህ ጥማትና ይሄ በደሉን በማየት እንዲረዳው ነው ተማሪ እየፈለገ ያለ።
ወደዚህ ደረጃ ያደገውን ችግር መንስኤዎችም ይኸው ተማሪ በሰፊው ካወሳው መካከል እነዚህ ይገኙበታል።
የመጀመሪያው ነገር በአጽዋማት ወቅት ኦርቶዶክሳውያን በአጽዋማት ወቅት በሚጾሙበት ጊዜ በጠዋት አይመገቡ። በዚህ ምክንያት በጠዋት መመገብ የነበረባቸውን ምግብ ከካፌ ውስጥ አውጥተው መመገብ ሲኖርባቸው የዩኒቨርሲቲ አስተዳደር ይሄን ሙሉ በሙሉ ነው የከለከለው። በተጨማሪም ይሄንን የተውትን ምግብ እንኳን ከወጪ መጋራት በኮስት ሼሪንግ ውስጥ ሳይቀነስ ገንዘቡ የት እንደሄደ በማይታወቅ ሁኔታ ዩኒቨርሲቲው ለራሱ ጉዳይ ነው የሚሆነው። በተጨማሪ ይሄ ደግሞ የኦርቶዶክሳውያንን የጾም እሴት ከሚያጠፉ ነገሮች አንዱ ብዙዎቻችንን ከሃይማኖት እያስወጣን ያለ ነገር።
በምን ምክንያት ይሄ እርምጃ ከሃይማኖታችሁ እንድትወጡ ያደርጋችኋል?
ሰው ምግቡን አውጥቶ መመገብ ሲችል ምግቡን አታወጣም ሲባል በኋላ ከሚርበኝም ብሎ በዛ ሰዓት እንዲመገብ ግዴታ ውስጥ ይገባል። ይሄ ማለት መጾም ካለበት መደበኛ ሰዓት ቀንሶ ወደ ጾም ወደ ማፍረስ ገባ ማለት። ይሄ ደግሞ ትልቅ ሃይማኖታዊ በደል ነው።
የተማሪዎቹ ጥያቄ ከወጪ መጋራት ጥያቄ ጋር በጥብቅ የተያያዘ መሆኑንና ለእያንዳንዱ ተማሪም ለሚያገኘው አገልግሎት የራሱን ድርሻ እንደሚከፍል እየታወቀ መከልከላቸው ድርብ በደል እንደሆነ የምትናገረው ሌላዋ ስሟ እንዲገለጽ የማትፈልገው ተማሪ ናት።
ቅድም የጠቀሰው የጠዋት የቁርስ ነገር አለ። ከዚህ ከ2006 በፊት ማንኛውም ጾመኛ ተማሪ ጠዋት ላይ ቁርስ አይበላም ይታወቃል አይደለ? እና ያንን የቁርስ ሰዓትን ወስዶ ዳቦን አውጥቶ ከሰዓት ላይ ጾሙን ፍቅድን ሰዓት ኦራ ጥንቶ ሲመለስ ማታ ቢመገበው ያንን ዳቦ ከዛ መስጀምሮ አይቻለም በማለት ኮሼሪንግ ላይ የሚሞላውን ሂሳብ የት እንደሚገባ ሳናቅ ያ ነገር ተነፍገረ።
ተማሪዋ ሌላም በደል አለ ትላለች።
ግቢው ብዙ ጊዜ ዳቦ ሻይ ነው በርግጥ ቁርስ ይመገበው፣ ግን በተወሰኑ ቀናቶች ላይ ያው ልጅ ቁርስ ተብሎ ፍርፍር ይመገብ ነበር። እነዚህም ቀኖች ማክሰኞ፣ ሐሙስ እና ቅዳሜ ነበሩ ይመገቡት ማለት ነው። እና ምን እንደማታወቀው ለታ በዚህ አመት ላይ ምንድነው የተደረገው? ማክሰኞ ነበረው ወደ ሮብ፣ ሐሙስ ነበረው ወደ አርብ፣ ቅዳሜ ነበረው ወደ እሁድ ተቀይሯል። ይሄ ደግሞ መቼም ሮብ አርብ ኦርቶዶክስ እንደሚጾም ዓለም ያወቀው ነው። ከዛ በተረፈ ደግሞ እሁድ ዕለት ብዙ ኦርቶዶክስ ተማሪ ቅዳሴ አርፍዶ ይመለስ ቁርስ አይመጣዋል። እና ሆን ተብሎ የኦርቶዶክስ ተማሪ ለማዳከም ከጾሙ ለማስነስ የሚሰራ ስራ ነው ማለት ነው። ይህንን ጥያቄ አቅርበን ነበር። ለምንድን ነው እንደምን ጾም በዚህ እንደማድበረ ይታወቃል፣ ለምን ይቀየርብናል ይሄ ቀን ስንል ምንም መልስ የለውም።
ቀደም ሲል አሉብን ያለውን በደሎች የዘረዘረው ተማሪ ሌላ ገጽታና ይዘት አለው ያለውን በደልም ያሳያል።
ግቢ ውስጥ በግቢው አካባቢ ነጠላ ለብሶ ስንገኝ የግቢው ጥበቃና ደህንነት አባላት ይህም ማለት ተማሪዎችን መስደብ፣ ተማሪዎችን መዝለፍ፣ ነጠላቸውን እስከ መቀማት የጸሎት መጽሐፍታቸውን እስከ መቀማት ድረስ እየደረሱ ነው ያሉ። መልበስ አይደለም ወደ ቤተክርስቲያን እንኳን ስንወጣ በራሳችን ላይ አድርገው ለፍርድ እንኳን መከላከያ በነጋ ስንወጣ ለምንድን ነው ይሄን የምታረገው? ከዚህ ማተብን አበጥሰም እንዴ ነው ይሄ ቤተክርስቲያን ሄድ ምን ያደርግልናል ቢለው ቃል በቃሉ ቢሉ የዚህንም ምክንያት ለምን ብለ ስትጠይቃቸው እስከዛሬ መርታችሁናል እናንተን ሳንረግጥ ወደ ታች ሳናረግ ቃል በቃል ይሰማሉን ከጥበቃ አካላትን ነው መነግር እናንተ ረክጠን ሳንጨርስ እረፍት የለንም አንተኛም በሚል ነው እስከዛሬ በፉከራ ነው የሚያኖሩ። ስለዚህ ዛሬ በግቢው የጥበቃ ቤት ውስጥ ብትሄድ ብዙ የጸሎት መጽሐፍትን፣ ብዙ ነጠላዎችን፣ ብዙ ደግሞ የቤተ ክርስቲያን ልጆች በተለይም ኦርቶዶክሳን ብቻ የሚያደርጓቸው የሃይማኖት መልእክት በተለያየ ጊዜ ያላቸውን ቲሸርቶችን በብዙ ቁጥር ልታገኝ ትችላል።
ዛሬ የዩኒቨርሲቲው ፕሬዚዳንት በተገኙበት በተደረገ ውይይት ከተነሱት ጥያቄዎች አብዛኛዎቹ አውንታዊ በሆነ መልኩ እንደሚፈቱ ከስምምነት መደረሱን ምንጮች ይናገራሉ። ይሁንና አለባበስን በተመለከተ የተነሳው ጥያቄ ከፌዴራል መንግስት የተሰጠ መመሪያ ነው በሚል ተቀባይነት እንዳላገኘ ተገልጿል። የታሰሩት ተማሪዎችም እንደሚፈቱ ቃል የተገባ ቢሆንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ እንዳልተፈቱ ታውቋል። የዩኒቨርሲቲውን ፕሬዚዳንት ተፈጥሯል የተባለውን ችግር በተመለከተ ለማነጋገር ከትናንት ጀምሮ ተደጋጋሚ ጥረት ስናደርግ ነበረ። ትናንት ከፕሬዚዳንቱ ጽህፈት ቤት ስናገኝ የነበረው ምላሽ ስብሰባ ላይ ናቸው የሚል ነበረ። የእጃቸው ስልክ ደግሞ ቢጠራም መልስ የሚሰጥ የለም። ዛሬም በእጃቸው ስልክ ደጋግመን ብንደውልም ምላሽ አልነበረም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችን ነው የምናልፈው። ከቤንሻንጉል ጉሙዝ ክልል ካማሽ ዞን በለው ጃፖይ ወረዳ በግጭት ምክንያት ከመኖሪያ ቀያቸው የተፈናቀሉ 527 አባወራዎች ባህር ዳር ከተማ ጊዮርጊስ ቤተክርስቲያን ውስጥ በልመና ላይ እንደሚገኙ በተወካዮቻቸው አማካኝነት ለአሜሪካ ድምጽ ገልጸዋል። በእርሻ በከብት ማርባትና በንግድ ስራ ይተዳደሩ የነበሩ ቁጥራቸው የበዛ ወጣቶች እናቶችና ህጻናት ጭምር በየቤተ ክርስቲያኑ ግቢ ውስጥ ተጠልለው እንደሚገኙም ተናግረዋል። የአማራ ክልል መንግስት እንዲያቋቁማቸው ጥያቄ ቢያቀርቡም የሚሰማቸው አለማግኘታቸውን በመግለጽ አማረዋል። ጽዮን ግርማ ዝርዝር አላት።
የምንገኘው በባህር ዳር ከተማ ቅዱስ ጊዮርጊስ ቤተክርስቲያን ግቢ ውስጥ ነው ሲሉ በስልክ የነገሩን በአማራ ክልል የተለያዩ ቦታዎች ተወልደው ከ20ና ከዛ በላይ አመታት በቤንሻንጉል ጉሙዝ ክልል ከማሼ ዞን በለው ጃፎይ ወረዳ ውስጥ ኑሮ መስርተው ሲኖሩ እንደነበር ይገልጻሉ። ያነጋገርናቸው ሰዎች እንደሚሉት ጥቅምት 17 2010 ዓ.ም አንድ የቤንሻንጉል ክልል ተወላጅ ነዋሪ ህይወቱ አልፎ በመገኘቱ ግድያው የተፈጸመው በአማራ ክልል ተወላጆች ሊሆን ይችላል በሚል ጥርጣሬ ጥቃት እንደተፈጸመባቸው ነው። ከተፈናቃዮቹ አንዱ የሆኑት አቶ አበባው ጌትነት ወደ ኋላ ወደ ጥቅምት ወር ተመልሰው ለመፈናቀላቸው ምክንያት የሆነው ግጭት አደረሰ ያሉትን አደጋ ያስረዳሉ።
149 የተቃጥሏል፣ 13 ሰው ብናል፣ 9 ሲቀበሩ አራት ግን በዋር ጉዳይ ከጥቁር ተራተ መቃብራቸው ታይተሰ እንደቀሩ ናቸው። 49 ቁጥለኛ አስከጥቁር አምስት አዲስ አበባ ድስታክ ነው ያወር ካልብታት እናምባሉ እንደያገደው ማሉ ቁጥለኞች በጦርና በቀጥ የተወጉ ናቸው። ስለዚህ ጋር በንብረታችን ላይ ከፍተኛ ውድመት ደርሶብናል። አመራ በሳይ ሲከሰቱ ከተዋል ከውጤታችን ጋር ታርደውብናል። ምንም ያልነው ንብረታችን ብራታችን ለማውጣት ነው ሰለላ አካባቢውን ጥለን ወጣ ነው ወጣችን ለማድረስ በምክንያት ነው ተፈናቅለን በዛ ቦታ ተሰባስበን አሁን ከመንግስት ጥየቃ እየጠየቅን ያለ ነው።
የስልኩ ጥራት እጅግ አስቸጋሪ በመሆኑ የድምጽ ችግር ያለበት ሲሆን አቶ አበባው እንደሚሉት በአጠቃላይ 13 ሰዎች ተገለው 9 እንደተቀበሩ 4 አስክሬን ደግሞ በውሃ እንደተወሰደ 149 ቤቶች እንደተቃጠሉና 49 ሰዎች አዲስ አበባ ጥቁር አንበሳ ሆስፒታል ገብተው እንደታከሙ ነው። ከዚህ ግጭት በኋላ ከፌደራል የተላኩ የጸጥታ አካላት በመካከል በመግባታቸው ለተወሰነ ጊዜ ግጭቱ ጋብ ቢልም ኑሯቸውን መቀጠል ስላልቻሉ ቀያቸውና ንብረታቸውን ጥለው ወደ ተወለዱበት አማራ ክልል በተለያየ መንገድ ተጓጉዘው የክልሉ መንግስት ዋና ጽፈት ቤት ወደሚገኝበት ባህር ዳር ከተማ መግባታቸው ነው። ወይዘሮ ፋንታነሽ ሊው እርሳቸውና ባለቤታቸው የእርሻ ስራ እየሰሩ 5 ልጆቻቸውን ያሳድጉ እንደነበር ገልጸው አሁን ግን ምክንያቱን ያላወቁት ግጭት ተነስቶ ከቤንሻንጉል ቤታቸውን ጥለው ባህር ዳር ቤተክርስቲያን ደጅ በልመና ላይ እንዳሉ ገልጸውልናል።
ለሁሉም አውጥን ንብረቱን በቃብ የሳር ቤቱን ደሙን ወድቋል። ቆርቆሮ የሰሩትም እየጣሉ ነው እየተባረሩ በየጫካው ይርሰለፉ እየጣሉ ነው ልጆቻቸውን ያወጡና ልጆቻቸውን ያወጡ እንጂ እዛ የቀረፈው የለም። ስራ ላይ እንደዋሉ ነው ማጣለይ ነው ጌታ ማጣለይ ሲገባ ስራ እንደዋሉ እርብሻ ሆኖ ከተማ ላይ እርብሻ ማንኛውም እዛ በኋላ ልጆችን ይዤ ሽሸት ነው የወጣው። አምስት ልጆች አሉኝ። ያው ከኔ ጋር 6 ባለቤቴ ጋር 7 ነበር ባለቤቴ እንደዋሉ በቃሉ ያለስማ ብሎ ጥበበት ሜና ነው የሄደው። ልጆች ከኔ ጋር ናቸው። አሁን እዚህ ሁለቶችን ይዛቸዋል። ሶስቶችን ያው ከዘመር ላይ ነው ጥያቸዋል።
አቶ አበባው ጌትነት ተፈናቃዮቹ ቤንሻንጉልን ለቀው ባህር ዳር ከተማ የገቡበትን ሌላውን ምክንያት ሲገልጹ ከዚህ ቀደም በ1995 በ2000ና በ2003 ዓ.ም በተመሳሳይ ግጭት ተከስቶ ነገሮች እንዲረጋጉና ተመልሰው እንዲሰፍሩ መደረጋቸውን ጠቁመው በየጊዜው የሰው ህይወት እየገበርን ሰርተን ያፈራነውን ንብረት እየወደመ የምናሳድጋቸው ልጆች ከትምህርት ገበታቸው እየተፈናቀሉ ከምንኖር በቃ ወደ ተወለድንበት ክልል ተመልሰን ሰርተን እንኑር ብለን ነው ብለዋል። የአማራ ክልል መንግስት በቤንሻንጉል ሁኔታዎች ስለተረጋጉ ወደ መኖሪያቸው እንዲመለሱ እሱ አያዋጣንም የሚሉ ከሆነ ደግሞ ወደ የትውልድ ቀያቸው ሄደው ከማህበረሰቡ ጋር ተቀላቅለው ስራ ፈጥረው እንዲሰሩ እንጂ ከመንግስት የሚደጎም ነገር እንደሌለ ተነግሮናል ይላሉ። የተፈናቃዮቹ መከራከሪያ ደግሞ በአንድ ሀገር ውስጥ ተዘዋውረው ሰርተው ያፈሩት ንብረት በህገወጥ መንገድ ከወደመ ተጠያቂው መንግስት ስለሆነ መንግስት ሊያቋቁመን ይገባል የሚል ነው።
ከ17 ጀምረን እስከ ታህሳስ ድረስ ያው በተለያየ ኃይል እየታገዝነ ቦታው ላይ ተጠቅም። ከዚያ ግን አካባቢውን ልቀን ወጥተን ባህር ዳር ናርሰ መስተዳድር ታህሳስ 8 ቀን ደብዳቤን ያስገባነ የተፈናቀሉበት ምክንያት ጀምረን ያው ከነ አቤቱታችን አስቆረን ነበር። መልስ ልናገኝ አልቻልንም። ከዛ እስከ አሁን ድረስ መልስ እየጠየቅነ ነው። አሁንም የክልሉ መንግስት ግን ፈቃደኛ ሆኖ የጠየቅነውን ጥያቄ ሊመልስልንና ፈቃዳችንን ሊፈጽምልን አልቻለም። እርዳታ ደረሰልንም ቤተክርስቲያናት እየረዳችንም እንገኝ።
አቶ አበባው ተፈናቃዮቹ ባህር ዳር ሲደርሱ በአባይ ማዶ የምግብ ዋስትና ግቢ ተጠልለው እንደነበር፣ ከዚያም በሁለት የተለያዩ ቤተክርስቲያኖች ገብተው እንደተባረሩና በመጨረሻ ግን የቅዱስ ጊዮርጊስ ቤተክርስቲያን እንደተቀበላቸው ይገልጻሉ።
በቅዱስ ጊዮርጊስ ቤተክርስቲያን ሂደን የክልሉ ፓትርያርኩን ዋና ጳጳሱን በማግኘት ያው ሁሉ 200 ህዝብ ተንበርኮ እንደምለ የት የለ ደስታማ ያለ ምን የለ አስፋልት ላይ ነው በጉልበት ተንበርክኮ እንግዲህ በአሁን የተፈሰሰ ነው ሚን አባት ከእግዚአብሔር ጋር ሆነው ምርትና ሰላም የጠየቅነውን ጥያቄ ደግሞ መፍትሄ እንድናገኝ በሽምግልና የክልሉ መንግስት ጠይቀው የእኛ መፍትሄ እንዲፈለግልን ነው የጠየቅነው። እና እስኪ አሁን ለጊዜው ዋና የክልሉ ርዕሰ መስተዳድር ስለሌለ የተወሰነ ቀን ጠብቁኝና በዚህ ለቤተክርስቲያን ተጠልላችሁ ቢያንስ ያው መፍትሄውን ጠይቄ መፍትሄ እንድታገኙና እኛም ከመንግስት ጋር በመሆን ከእግዚአብሔር ጋርም እንቸግራለን እንጠይቃለን ያው በጊዜው ግን በቤተክርስቲያን ተጠርላችሁ ቆዩ እና ጠይቅላችኋለሁ እስከ ሶስተኛው ዘን ድረስ ጊዜ ጠይቃለሁ የሚል ቃል ነው የሰጡን።
ሌላዋ ተፈናቃይና የአንድ ልጅ እናት መሆኗን የገለጸችልን ወይዘሮ ሀገሬ ጥላሁን በእርሻ በከብት ማርባት በንግድ ስራ ይተዳደሩ የነበሩ አብዛኞቹ ወጣቶች በድንገት ተፈናቅለው ህይወታቸው ወደ ልመና ተቀይሯል ብላለች።
ቦታ ሰጡ ማስሩን ይቻላል ነው ሁሉም ወጣት ነው ያለው የሰፈርና ሰርጥ እንደሌለ በጎዳና ላይ ተዳዳሪ ስለምን የሚኖር
ጥያቄ አንድ ነው። ከዚህ በኋላ ወደ ቤንሻንጉል ክልል ተመልሰን መኖር ስለማንችል የአማራ ክልል መንግስት የወደቀንበትን ችግር ተረድቶ ያቋቁመን የሚል። ይህንን ጥያቄያቸውን ይዘን የአማራ ክልላዊ መንግስት የኮሙኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋራ በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማያነሱ ምላሻቸውን ማግኘት አልቻልንም። በተጨማሪም የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በጉዳዩ ላይ የሚሰጠው ምላሽ ለማግኘት የክልሉ ፕሬዝዳንት አቶ አሻድሌ ሐሰን የእጅ ስልክ ላይ ሙከራ አድርገን ነበር። የእርሳቸውም ስልክ አይነሳም። ሙከራችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እንግዲህ የዛሬው ፕሮግራማችን በዚህ ወደ መጠናቀቁ ነው። በጀመርነው ሙዚቃ እንሰናበታችኋለን ማለት ነው። በፌስቡክ @voamharic በትዊተርም እንዲሁ #gabinavoin በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበሮ፣ የምሽቱ ስርጭት መሐንዲሳችን ደግሞ ሱለይማን፣ ሙዚቃ በመምረጥ እኔ ዛሬ ነኝ የመረጥኩት። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የተመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ክሰን እንገናኝ። Yeah.
ኩን ራዲዮ ሰገሌ አሜሪካቲን